ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 11 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በፖለቲካ ልዩነት ወይም ርዕዮት መሰረት ሳይሆን በብሔር ላይ የተመሰረቱ ድርጅቶች መፍላታቸው ለአንድነት ጠንቅ መሆኑን ማንም ሊደብቀው የማይችል ከመሆኑም በላይ የአንድ ብሔረሰብ ድርጅት መሪ ኦዴፓ ተባለ ሌላ መሰል ስብስብ የኢትዮጵያ መሪ ሊሆን እንደማይችልም ግልጽ ነው። በተለመደው ጉልበትና አፈና ካልሆነ በስተቀር ራሱን በብሔሩ የሚገልጽ የመላ ኢትዮጵያውያን ዋና መሪ ሊሆን አይችልም። የብሔር ፖለቲካ አሉታዊ አንደምታ በሚል ርዕስ የቀረበ የፍኖተ ዲሞክራሲ የዕለቱ ሐተታ ነው። በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን የሚያዝያ ወር 2005 ዓመተ ምህረት እትምን ክፍል አንድ ፕሮግራማችን ይጠናቀቃል። በወቅቱ ከቤኒሻንጉል ጉምዝ በግፍ የተፈናቀሉትን አማራዎች አስመልክቶ የወጣ እትም ነው። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በቀር ድምጽ ያሰማ ተቃዋሚ ነኝ ባይም ሆነ ተለጣፊ ተቃዋሚ በወቅቱ አልነበረም። አሁን ወደ ዜናው። በቤንሻንጉል ጉምዝና በኦሮሚያ አጎራባች አካባቢዎች የተፈጠረውን ጸጥታ ችግር ለማስወገድ ኮማንድ ፖስት መቋቋሙ ተነገረ። ኮማንድ ፖስቱ ከሁለቱም አካባቢዎች የተውጣጡ ባለስልጣኖች እንዲሁም የመከላከያና የፌደራል ፖሊስ አባላትን ያቀፈ ነው ተብሏል። ኮማንድ ፖስቱ የተቋቋመው በአካባቢው እየተንቀሳቀሰ ያለውን ታጣቂ ኃይል በመቆጣጠር የህብረተሰቡን ደህንነት ለማስጠበቅ ነው የተባለ ሲሆን ከሱዳን የጸጥታ ኃይሎች ጋር ተባብሮ እንደሚሰራም ተነግሯል። ያገዛዙ ባለስልጣኖች የጥፋት ኃይል የሚሉት ታጣቂ ኃይል ወደ ሰላማዊ መንገድ ይመለሳል በሚል ለወራት የተጠበቀ መሆኑ ተገልጾ በአሁኑ ወቅት ግን ጥፋቱ እየበረታ በመሄዱ እርምጃ መውሰድ አስፈላጊ ነው ብለዋል። ባለስልጣኖቹ በአካባቢው የሚንቀሳቀሰው ኃይል ከየትኛውም ብሔርና የፖለቲካ ድርጅት ጋር ግንኙነት የለውም ቢሉም በአካባቢው የሚንቀሳቀሰው ኃይል የኦነግ ሰራዊት መሆኑን የኦነግ የሥራ አስፈጻሚ ኮሚቴ አባልና የፖለቲካና የድርጅት ጉዳይ ኃላፊ ለቢቢሲ የአማርኛው ክፍል በሰጠው ቃለ ምልልስ ግልጽ አድርጓል። የኦነግ ሰራዊት ነጻ ባወጣው አካባቢ እንደሰፈረ የጠቀሰው ግለሰብ የጸጥታ ኃይሎች ወደ ቦታው መንቀሳቀስ አልነበረባቸውም ብሏል። በማጠቃለያም ኦነግ ትጥቅ ለመፍታት ተስማምቶ የነበረ ቢሆንም ትጥቅ እናስፈታለን በሚል የተሰራጨው ፕሮፓጋንዳ አሉታዊ መልስ አስከትሏል ብሏል። ቀደም ብሎ ኦነግ ወደ አካባቢው የጸጥታ ኃይሎች መሰማራታቸው ጠባጫሪነት ነው በማለት በመግለጫ ያወገዘ መሆኑ ይታወሳል። ረቡዕ በአካባቢው አንድ በመንገድ ላይ የተቀበረ የፈንጂ ጥቃት በሚኒባስ ሲጓዙ የነበሩ የአስር ዜጎች ሞት በተጨማሪ በወልጋና ቤኒሻንጉል ወሰን ላይ ልዩ ስሙ መጥ በተባለ ቀበሌ ታጣቂዎች በፈጸሙት ጥቃት ሌሎች 10 ሰዎች የተገደሉ መሆናቸው ተነግሯል። ሐሙስ በምዕራብ ወለጋ ነጆ ከተማ አቅራቢያ ባንድ ሚኒባስ ላይ በደረሰ የቦምብ ጥቃት 5 ሰዎች ህይወት ጠፍቷል። በተያያዘ ዜና በቤኒሻንጉል ጉምዝ ካማሽ ዞን ውስጥ በተከሰከሰ ግጭት ተፈናቅለው ባህር ዳር ከተማ ውስጥ በመጠለያ የሚኖሩ ዜጎች እርዳታ አለማግኘታቸውን ለዜና ምንጮች ገልጸዋል። ከመስከረም ወር ጀምሮ ከካማሽ ዞን 45000 በላይ ዜጎች መፈናቀላቸው መገለጹ የሚታወቅ ሲሆን ከነዚህ ውስጥ 650 የሚሆኑት በባህር ዳር መጠለያ ውስጥ ይኖራሉ ተብሏል። የጃርሶና የገሪጎሳ አባላት በጭጭካ ከተማ ውይይት ካካሄዱ በኋላ በኦሮሚያና በሶማሊያ ወሰን አካባቢዎች የሚፈጠሩ ግጭቶች እንዲቆሙና የተኩስ ማቆም ስምምነት እንዲደረግ የተስማሙ መሆናቸው ተነግሯል። ባለፉት 2 አመታት በመስራቅ ኢትዮጵያ በሁለቱ ጎሳዎችና በአካባቢው ልዩ ፖሊስ በሚል በተቋቋሙ ኃይሎች መካከል ጥቃቶች እየተሰነዘሩ በርካታ ዜጎች ህይወታቸውን ማጣታቸው እንዲሁም ብዙዎች አካል ጉዳተኛ መሆናቸውና መሰደዳቸው ይታወቃል። ቀደም ብሎ አባገዳዎችና የሀገር ሽማግሌዎች የተገኙበት የሁለቱ ብሔረሰብ መሪዎች ያደረጓቸው ተደጋጋሚ ስምምነቶች መፍረሳቸው ሲታወቅ ያሁኑ ስምምነትም አስተማማኝነቱ አጠራጣሪ ነው በሚል ስጋታቸውን የሚገልጹ አልጠፉም። የወያኔው ፓርላማ አጨቃጫቂ የሆነውን የአስተዳደራዊ ክልሎችና የማንነት ጉዳይ ኮሚሽንን ማቋቋሚያ ረቂቃዎች ከብዙ ክርክርና ንትርክ በኋላ ያጸደቀው መሆኑ ታውቋል። ኮሚሽኑ በራሱ ስልጣን የሌለውና የግጭት መንስኤዎችን ሳይንሳዊ በሆነ መንገድ የሚያጠናና አማራጭ የሆኑ የመፍትሄ ሐሳቦችን የሚያቀርብ አካል ነው ተብሎ ቢገለጽም በተለይ በፓርላማ ውስጥ ያሉ የወያኔ አባላት የኮሚሽኑ መቋቋም ህገ መንግስቱን ይጻረራል የሚል ምክንያት በመስጠት ከፍተኛ ተቃውሞ ሲያነሱ ተደምጠዋል። ጉዳዩ ለውይይት ከመቅረቡ በፊት ተቃውሟቸው በተፈረመ ደብዳቤ የገለጹ ሲሆን ውይይት በሚካሄድበት ወቅትም በጩኸት ለመቃወም ሞክረዋል። በመጨረሻ አዋጁ በ33 ድምጽ ተቃውሞና በ4 ድምጽ ተአቅቦ በአብላጫ ድምጽ ሊያልፍ ችሏል። ውሳኔውን የትግራይ አስተዳደርም ተቃውሞታል ተብሏል። የወያኔ አባላት አዋጁን ውድቅ ለማድረግ ከፍተኛ እንቅስቃሴ ያደረጉት ኮሚሽኑ ነጻና ገለልተኛ ከሆነና የያካበብዩን ታሪክና የህዝብ ፍላጎት በሚገባ ከመረመረ የዛሬ 27 ዓመት የወልቃይት የጠለምትና የራያ አካባቢዎችን ወያኔ በኃይልና በግፍ አጠቃሎ ወደ ትግራይ ማስገባቱ እንዳይጋለጥበት ነው ተብሏል። አለበጅምላ የተባለው ድርጅት የከሰረ መሆኑንና የዝርፊያ መሳሪያ ሆኖ እንደነበር ዋዜማ የተባለ የዜና ተቋም አጋልጧል። በኃይለ ማርያም ደሳለኝ የስልጣን ዘመን በ50 ሚሊዮን የመንግስት በጀትና በ596 ሚሊዮን ብር የባንክ ብድር የተቋቋመው አለ በጅምላ በ27 ከተሞች 36 የሚሆኑ ቃዎች በጅምላ ለቸርቻሪዎች የሚሸጡበት መደብሮችን አቋቁሞ ቸርቻሪዎቹ ለተቃሚዎች በተመጣጣኝ ዋጋ የሚገዙበትን ሁኔታ ለመፍጠር እንደነበር ዘገባው ገልጿል። በአሁኑ ወቅት አለ በጅምላ ያሉት መደብሮች 36 ሳይሆኑ በአሁን ወቅት አለ በጅምላ ያሉት መደብሮች 7 ብቻ መሆናቸውና ከተሰጠው ከ600 ሚሊዮን ብር በላይ ከሆነው ገንዘብ ውስጥም 250 ሚሊዮን ብር የሚሆነውን ገንዘብ ግልጽ ባለሆነ ሁኔታ ድርጅቱን እንዲያማክር ለተቀጠረው ኢቲ ካርኒ ለሚባለው የጀርመን አማካሪ ድርጅት የተከፈለ መሆኑ ተዘግቧል። ለረጅም ዓመታት የወያኔ የኢኮኖሚ አማካሪ ሆኖ የቆየው ንዋይ ገብረአብ የዚህ ድርጅት የቦርድ ሊቀመንበር ሆኖ የቆየ ሲሆን መርመራ እየተካሄደባቸው ያሉ ሐላፊዎች መኖራቸውን የዜና ተቋሙ ዘገባ ዘርዝሯል። አድማጮቻችን ተሳሪ ያለን ዜና በዚሁ ይተካለላል።
Thank you.
የብሔር ፖለቲካ አሉታዊ አንደምታ ብዙ አወቅን ባይግለሰቦች ስለ ብሔር ብሔረሰብ ጥያቄ ያላቸው ግንዛቤና ዕውቀትም የተሳሳተና አንድ ጎንዮሽ መሆኑን ቀደም ገልጸን ነበር። በኢትዮጵያ የህዝብ እኩልነት እንዳልነበረ አንዳንድ ሰዎች ዛሬ ድረስ ሊክዱ ቢጥሩም አቁ ግን ያነበር ይችግር ለጋራ ህዝባዊ ትግል እንቅፋትና ጋሬጣ ሆኖ በመገኘቱም መፍትሄ መፈለግ ለተራማጆችና ለውጥ ፈላጊዎች አስፈላጊ ሆኖ መገኘቱ አልቀረም። በነበረው የርዕዮተ ዓለም ዝንባሌና እምነትም የራስን እድል በራስ መወሰን የሚለው ድምዳሜ ተወሰደ። ይመር በአሜሪካው ፕሬዝዳንት ዊልሰን ቅድሚያ ተሰጥቶትም የቀረበ ነበር። ብሔር ብሔረሰብ የሚለው ጽንሰ ሐሳብም ቢሆን ፈረንጆች አፍሪካን በጎጥና ጎሳ ከፋፍለው ያቀርቡ ስለነበር በሚሊዮን ደረጃ የሚቆጠር ህዝብ ጎጥ ጎሳ መባሉ ትክክል አይደለም በሚልም ነበር። መፍትሄ ፈልጋው የኢትዮጵያን አንድነት ግቡ ያደረገ እንጂ የተጻረረ እንዳልነበረም ይታወቃል። በኢትዮጵያ የብሔርን ጉዳይ መሰረት አድርጎ ትግል የተጀመረው ወጣቶቹ ተማሪዎች የብሔር ብሔረሰብ ጥያቄ በማለታቸው አልነበረም። የኤርትራ ግንባር ትግል ሲጀምር የተማሪዎች ማህበራት ትግል ገና አልጀመረም። የፈረደበት ዋልልኝም ገና ወደ ዩኒቨርሲቲ አልገባም ነበር። ያፓም ገና አልተመሰረተም። በጌቲዮ በኦጋዴን ወዘተ ተመሳሳይ ትግሎች የተከሰቱት በፊት እንደነበረም ታሪክ ያስረግጣል። በመሆኑም የተማሪዎች የጋራ ትግልን በተመለከተ ይህ ሁኔታ ደንቃራ በመሆኑ ችግሩን በዲሞክራሲያዊ መንገድ ለመፍታት በሚል ውይይቶችና ምርጫዎች ተበራይተው መፍትሄዎች ቀረቡ። ብሔረሰቦች ሁሉ ይገንጠሉ የሚል ድምዳሜ ያልተደረሰ ከመሆኑም በላይ መብትን ማወቅ በግድ መለያየትን ማጽደቅ እንዳልሆነም በጊዜው የተብራራ ጉዳይ ነበር። ወጣም ወረደም ግን እኩልነት አጥቶ ልዩነት መስፈኑ በብሔረሰብ በሃይማኖትና በጾታም ደረጃ መካድ የሚቻል ሀቅ አልነበረም አይደለምም። ቀደም ብሎ መብትና ዴሞክራሲ ተከብሮ ቢሆን ኖሮ የሀገራችን ሂደት ቀና መንገድን የያዘ በሆነ ነበር። ለኤርትራ ችግር መከሰት ተጠያቂ ተራማጅ ተማሪዎች ሳይሆኑ የነበረው ስርዓትና ባዕድ ኃይሎች መሆናቸውንም መካድ አይቻልም። የደርግ አገዛዝ ችግሩን ማባባሱ ደግሞ የሚታወቅ ሲሆን በማስገንጠሉ በቀጥታ እጁ ያለው የወያኔ እንጂ ስልጣን ባልነበራቸው በነያፓ ላይ ሊጫን አይችልም። ለነበሩት ችግሮች መፍትሄው ዴሞክራሲ ነው ሲባልም ይህ በቅድሚያ የአድሃሪና የጭቆና ስርዓቶችን መወገድ ፈላጊ ነበር። ይህ እውን ባለመሆኑ ችግሮቹ እየተባባሱ እንጂ እየረገቡ አልሄዱምና ችግሮች በሰላማዊ መንገድ ይፈቱ ሲባል የነበረው አድማጭ አጥቶ ቆየና አገራችን ዛሬ ወዳለችበት አደገኛ ሁኔታ ተንሸራታ ገብታለች። ይህንን በቅጡ ተገንዝቦ የችግሩን ተጨባጭ ይዘት በማጤን አገራችንን ከተደቀነባት ብጥብጥና ህልውና ተፈታታኝ አደጋ ማዳን መቻል ይጠበቅብናል። በጥባጭ ሳለ ማን ጥሩ ይጠጣል እንደተባለው ይህን ዴሞክራሲያዊ አቋም አዛብተውና የጠበበ ትርጓሜ ሰጥተው መብት የተባለው ዋናና ብቸኛ ትርጉሙ መገንጠል ነው በሚል ግንጠላን አቀንቅነው ተነሱ። ወያኔ ያለው መፍትሄ ትግራይን ገንጥሎ የራሱን ሪፐብሊክ መመስረትና እንዲሁም ሌሎችም ተመሳሳይ እርምጃ መውሰድ ነው አለ። ኤርትራ ያው ቀኝ ግዛት ነንና መፍትሄው ነጻነታችንን ማረጋገጥ ብቻ ነው ሲሉ ቀጠሉ። ሶማሊያም የምዕራብ ሶማሊያ በሚል ሲሶ ኢትዮጵያን ከሶማሊያ ሊቀላቅል ብሎ ተፈጠመ። ኦነግም ኢትዮጵያዊ አይደለንምና መገንጠልና ኦሮሚያ የሚባል ልዩ ሀገር መመስረት ነው መፍትሄው አለ። ይህ የመጣጥበት የህዝብ መብት ከበር ያሉት ያመጡት ሳይሆን የነበሩት ንዑስ ከበርቴ ብሔረተኞች የፈለፈሉት መሆኑ መስራት የሌለበት ቢሆንም ጥፋቱን ወደ መብት መከበር ወደ ያሉት ለመወርወር የቸኮሉ ጥቂቶች አልነበሩም። ዛሬም ይህንኑ የሐሰት ክስና ወንጀላ የሚያሰሙ አሉ። በሀገራችን ኢትዮጵያ የህዝብን መፈክሮች ሰርቆ ወይም ጠምዞ ሌላ ይዘት በመስጠት ባዶ ማድረግ የተለመደ ነውና ወያኔና ጠባቦች በሞላም መብት ይከበርን ወደ ግንጠላ ይስፈን ቀይረው ጥፋት እንዳመጡም በግልጽ መታወቅ አለበት። يهن حق لما شفن تبابو تشم قنطاو تشم نديوم يوياني كترينيو تشم يحبان انا مرتيالو كفلو تشل ديكا سوسيف چارتشارو متازبات تشن بايكارم يكا تريع اللون يمينازو تنميت بات وجم برمتاجات يقديون بنال بسامونو يتهازو هيدات هاگرا تشنن دات ابابو تشمن غايا قلت ألمونو نا الكيتن المامتش هونو لما قنيتو هلوم زيكا يتردعو يمتانو በሂደት እና በተመክሮስ እናየው የብሔር ተኮር ፖለቲካ መዘዘኛና አገር ጎጂ መሆኑን ዓለምንም ማወላወል የምንገነዘበው ነው። ለራስ ገዥነት ያመቻል የተባለው የክልል ጉዳይ አገራችንን ወያኔ እንደተለመው ሁሉ ለክፍፍልና የርስ በርስ ግጭት ያመቻቸ ነው። የወያኔ ፌዴራሊዝም አገርን የሚጎዳ መሆኑን በ28 ዓመት ተመክሮ ማረጋግጠናል። እዘን ከፋፈለ እንጂ በመብት ላይ የተመሰረተ አንድነትን አላመጣም። የወያኔ አገዛዝም ምንኛ ጸረ ኢትዮጵያ ጸረ ህዝብ እንደሆነም ህዝብ ዛሬ ሳይሆን ቀድሞ ያወቀው ነው። የሹሙ ወዳጆችም ይነው ሊባል የሚችል የተጠናና የህዝብን ይሁንታ ያገኘ የፖለቲካ መስመር ባለመያዛቸው ከወዲህ ጥግ ጥበትን ሲያስተናግዱና ኢትዮጵያ የሚል አፋዊ ሽንገላ ሲያሰሙ በወዲያ ደግሞ ሁሉን ተክተን ኢትዮጵያን በበፊቱ መንገድ እንገዛለን በሚል ቅዠት መዋጀቃቸው አልቀረም። የቀውሱና ምናልባትም የከፋ ጦርነት ተጠያቂ የሚሆኑት የሽግግርን ሂደት ሰርዘው መድረኩን ለጠባቦችና ለወያኔዎች የከፈቱት ሁሉ መሆናቸው የሚያከራክር አይደለም። ዛሬ የድርጅቶችን ቁጥር በኢዲሞክራሲያዊነት ሊገድቡ የተነሱ ሹሞች ህዝብ በድጋፉና በድጋፍ መንሳት የዚህ መብት ማለቤት መሆኑን ረስተው የብሔር ድርጅቶች ቢፈሉም በሂደት ከስመው ቀንሰው በሐሳብ ልዩነት ድርጅቶች ሊተኩ ይችላሉ በሚል ሊያስተኙን ሊያዘናጉን ተነስተዋል። የብሔር ነክ ፖለቲካ አገርን ጎጂ መሆኑን ሁሉም ዜጋ ተገንዝቧል። ከጥቂት ጽንፈኛና አረመኔ ነፍሰ ገዳይ ጠባቦች በስተቀር በፊትም ሆነ በወያኔ የብሔር ብሔረሰቦች መብት ጥያቄ ተገቢውን ምላሽ አላገኘም። ወያኔ ግን አገርና ህዝብን ለመከፋፈል ተጠቅሞበታል። በፖለቲካ ልዩነት ወይም ርዕዮት መሰረት ሳይሆን በብሔር ላይ የተመሰረቱ ድርጅቶች መፍላታቸው ለአንድነት ጠንቅ መሆኑን ማንም ሊደብቀው የማይችል ከመሆኑም በላይ የአንድ ብሔረሰብ ድርጅት መሪ ኦዴፓ ተባለ ሌላ መሰል ስብስብ የኢትዮጵያ መሪ ሊሆን እንደማይችልም ግልጽ ነው። በተለመደው ጉልበትና አፈና ካልሆነ በስተቀር ራሱን በብሔሩ የሚገልጽ የመላ ኢትዮጵያውያን ዋና መሪ ሊሆን አይችልም። እንደ አሸን የፈሉት የብሔረሰብ ድርጅቶች በሂደት አደብ ገዝተው በኢትዮጵያዊነት ይሳፋሉ ብሎ ማቅረብ ተጫፈኑ ላሞኛቸው ነው። አርባ በላይ አመታት አልፏቸው ከጥበታቸው ሳይለቀቁ ከግንጠላ ህልማቸው ሳይነቁ እንዳሉ ዛሬ በሹሙ ዙሪያ የተገኙት ጠባብ ድርጅቶችና መሪዎቻቸው መሰከር ናቸው። ለጠባብ ድርጅቶች መፈንጨትና መንጫህን አንሳ ብለው በእያቅጣጫው አሳፋሪና ዘግናኝ ጨፍጨፋ ማካሄድ ተጠያቂ ሹሞቹ ናቸው። ቡራዩ፣ ሞያሌ፣ ጌዲዮ፣ ቤኒሻንጉል ወለጋ። ከዚህ ባሻገር ደግሞ ሁለት ፓርቲ አራት ፓርቲ ብሎ ከወዲሁ ለመገደብ መነሳት ኢዲሞክራሲያዊ ነው። ሹሙ ይህን ሲል መቃወም ይገባቸው የነበሩ ተቃዋሚ በሉን ባይ ቡድኖች ጸጥ ማለታቸው አስገምቷቸዋል። ይዜ ሰጥቶ ጠባቦችን ሲጨፍሩ ታገሷቸው አገርን አጥፊ ምርጫና መንገድ ነው። ዛሬ አገራችን ኢትዮጵያ ባደገኛ ማጣፊያ ላይ ናት። ወይ የህዝብ ፍላጎት ተሟልቶ የሽግግር ሂደት ተጀምሮ በጋራ ስምምነትና መስከን ሰላማዊ መፍትሄ እናሰፍናለን፣ አለበለዚያ ባንጃበበው የክፍፍልና የርስ በርስ ጦርነት የወያኔ ሻጥር ተጠምደን ኢትዮጵያን ለጥፋት አደጋ እናጋልጣለን። እብሪተኛው ወያኔ ሊፈጀን ሊያፋጀን ተዘጋጅቷል። በጋራ ሰልፍ ይህን እኩይ ቅዳቸውን ማክሸፍ ግዴታችን ሊሆንም ይገባል። በህዝብ መብትና እኩልነት ማመንና ለጽንፈኞች ሰለባ ሆኖ መገኘት አንድ አይደሉም። የብሔረተኝነት የማን ሆነ የማን መስፈን ማለት ለኢትዮጵያ አንድነት ጠንቅ ነው። በዚህ ላይ ዝንፍ የሚል አቋም የለንም። ወያኔን እንቃወማለን ግን ኢህአዴግን እናቅፋለን ጎጠኞች ነን ግን ኢትዮጵያን እናስቀድማለን በህረተኞች ግን ኢትዮጵያዊ ነን የሚሉት እርስ በርስ ተቃራኒዎች ናቸው ሰላማዊ ጦርነት አይነት ወያኔና ዴሞክራሲ ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም በህረተኝነት ያክትም ኢትዮጵያዊነት ያቸንፋል ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል ወያኔ የክፍፍል ፖለቲካውና መዘዙ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል።
ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ሕይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉሥ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ሕዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያ እና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም አገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስከበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ህዝብ በአንድ ወቅት አስከባሪ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓ.ም ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉብዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለሀገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በስልሳዎቹና በሰባዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሠረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞው መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከሕዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬው ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የሕዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ሕዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲተነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ወዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ወዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኖ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ወዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 ዓመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆነ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ፣ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያኑ መካከል እየተደረገ ያለው ትግል አጋርነት በቤንሻንጉልም ሆነ በጋምቤላ በማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱ እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው የኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል። እናሸንፋለን።
Good.